ఏ చెప్పాను దంసీ రేడియో అగల్ కులో తినవు ఏ ఇథియోపియన్ దంసి రేడియో అగ్లోతి ఈ మెస్ అల్ఫోన్ సంబంధావి రేడియో సృజిత్ ప్రోగ్రామ్ అవును జమ్మర
ሰንታቸዋል ዛሬ ቀኑ ግን ቦታ 12/2015 ዓ.ም ሳምንታዊ ዝግጅታችን እንጀምራለን እንደተለመደው የሀገራችን ወቅታዊ ሁኔታ በተመለከተ ውይይት እናደርጋለን ካሸናፊ ጋራ ማለት ነው አሸናፊ ይስማል
አዎ
እሺ እንደምን ሰንብታል እንኳን ደህና ቆያ ደህና ቆያችሁን እንበላችሁና ይሄ ቀደም ብላችሁ እንደመጣችሁት ሙዚቃ ትላንትና ስነሳ አንደኛው የአድማጫችን አንደኛው በጣም አድማጫችን ብዙ ጊዜ በቴክስት በተለያየ መልኩ ጥያቄዎች የሚያቀርብ ብዙ የሚሟገት ጥሩ ጥሩ ሐሳቦች የሚያቀርብ በተለይ ስለአማራው ተቆርቆሮ ብዙ ነገር ማለት አለብኝ የሚል ነው ይላከልኝና እሱ ከላከልኝ ለኔ እንዳልሆነ ስለገባኝ ለሁላችሁም ሁላችንም እንድናዳምጠው የፈለገ ስለመሰለኝ እቺ ሙዚቃ ጋብዣለሁ። በጣም ነው ማመሰግነው። እንግዲህ ትብብር አድማጭነት እንዳይቀንስ በርታበት። እኛም ያቅማችን ለማድረግ እንሞክራለን። ያቅማችን እናደርግ ለማድረግ እንሞክራለን። ስን ባለፈው እስከ 3 ሳምንት ፍሪት ያቅምን ጉዳይ በተመለከተ እርዳታ ያስፈልገናል ብዬ ተናግሬያለሁኝና አሁን በድጋሚ ለማሳሰብ ሞክራለሁ፣ ለማሳወቅ ሞክራለሁኝ። የሚዲያ ስራ ሁሉንም ማስደሰት ሳይሆን መረጃዎችን በተቻለ መጠን ሁሉንም ያካተተ መረጃዎች ማቀበል ነው። ሌላ ይህን አድርጉ ያን አድርጉ ሳይሆን ምናልባት ደግሞ ካሉት ሁኔታዎች በመረዳት ካነበብናቸው፣ ካየናቸው፣ ካዳመጥናቸው በመነሳት ምን ሊያጋጥምን ይችላል፣ በጥሩም ሆነ በመጥፎ አገራችን ላይ ህዝባችን ላይ ምን ሊያጋጥም ይችላል የሚሉትን ነገሮች ለወደ እናንተ ለማሻገር መሞከር ነው። ያ ማለት ግን የአንደኛውን ድጋፍ የአንደኛውን ተቃውሞ አይደለም። እርግጥ አንዳንዴ ሰዎች በሚመልኩት በሚጠብቁት መልኩ አናደርግም አንልምም ብለንም አናቅም። ምክንያቱም በተቻለ መጠን ለመስራት እና እንትን ለማድረግ የምንሞክረው በኢትዮጵያ ሁኔታ ያሉትን ሁኔታዎች እናንተ እንድታውቁት ያህል ነው። ስለዚህ ይህን አንዳንዶቻችሁ ደስ ላላችሁ ይችል ይሆናል፣ ላትቀበሉትም ይችላል። ግን መረጃ በጣም ጠቃሚ ነው። መረጃ በጣም በጣም ጠቃሚ ነው እና የተሳሳተ መረጃ እንኳን ቢገኝ ትክክለኛውን መረጃ ለማነጻጸሪያ ይመቻል። የተሳሳተ አለን ብለን አናምንም። በሙሉ ልብ ለመናገር የምችለው ግን እስከ ዛሬ ድረስ ከተናገርናቸው ካልናቸው በምንም አይነት መልኩ ያልሆኑ ነገሮች የሉም። በመጥፎ የሚሆኑ በጥሩ ያልሆኑ ነገሮች የሉም እና እኛ ያቅማችን እናደርጋለን፣ እናንተ ደግሞ ያቅማችሁን አግዙን። እገዛው ምንድን ነው? የገንዘብ እገዛ ነው። አሁን ሬዲዮ ለጣቢያ የሚከፈላል፣ ለስልክ የሚከፈላል፣ ሌላ ሌላ ወጪዎች ሁሉ አሉ እና እነሱን ሁሉ አድርጎ ለማድረግ ነው። እርግጥ በሳምንት አንዴ መምጣቱ ነገሮችን ላያደረጋቸው ይችላል። ግን በተቻለ ግን በዚች ባለችን ሰዓት ግን ለማገዝ ለመናገር እንሞክራለን። ግን የእናንተ እርዳታ ያስፈልጋል። የእናንተ እርዳታ ከሌለ ቀጣይ ፕሮግራም ላይ ኖረን ይችላል እና ይህንን ለማስታወስ ያህል ነው። ወደ ውይይታችን እንገባለን። መቼስ አንተ ባለፉት ሁለት ወራት የቤተ ክርስቲያን ጭቅጭቅ ከመጣ ጀምሮ በጣም በጥንቃቄ የምትመለከታቸው ነገሮች ናቸው። አሁን ነገሮች በጣም በጣም በሚያስፈራ በትልቅ አደጋ ላይ ተገኝቶ ያለው ሲኖዶሱ ኢትዮጵያ ኦርቶዶክስ ሃይማኖት ስርዓቱ በሙሉ እንዳለ ህጉ ህግጋቱ እምነቱ ተከታዮችም ሆነ ሲኖዶሱ ቤተ ክህነቱ በአጠቃላይ ችግር ላይ ነው። ችግር ላይ ወደቀው ደግሞ በፖለቲካ ነው። ፖለቲካው ደግሞ ከዚህ በፊት ተደረገ ከሚባለው ፖለቲካ ደግሞ በጣም የተንሸዋረረና በጣም የሚያሳፍር አንድ ከዛሬ ጀምሮ የምትሾሟቸው ሰዎች አማራዎች መሆን የለባቸውም፣ በሙሉ ኦሮሞ መሆን አለባቸው። ኦሮሞነታቸው ደግሞ በአባታቸው ወይ በእናታቸው ሳይሆን በእናትም በአባትም ንጹህ ኦሮሞ መሆን አለባቸው የሚል የነ አብዲሳ እንትን አለ። ይሄ በኢትዮጵያ በነገራችን ላይ ይሄንን ስናገር የኢትዮጵያ አክቲቪስቶች ወይም ደግሞ የኢትዮጵያ ሚዲያዎች የሚናገሩት ብቻ ሳይሆን ይሄንን እንደውም ዛሬ ጠዋት የምከታተለው የውጭ መረጃ የሚሰጥ አለ በቪዲዮ የሚተላለፍ። እሱም ዛሬ ደገመው። አፌን ሞልቼ ልናገር የቻልኩትም ምናልባት እሱ ስለደገመው እሱም የተለያየ መረጃዎች ስለሚያገኝ ከዛ በመነሳት ነው ነገሮችን ለማጋነን ሳይሆን፣ ግን ትክክለኛ ነገር ያለው ነገር ይሄ ነው ያለው ነገር 24 ጳጳሳት ኢጲስ ጳጳሳት መሰለኝ የሚባሉት ይመረጣሉ ተብሏል። እነሱ ግን 24ቱም ኦሮሞዎች መሆን አለባቸው የሚልና ንጹህ ኦሮሞ የሚለው ሲመጣ ንጹህ ኦሮሞ የሚባል ነገር አለ ወይ የሚለው ራሱ ትንሽ ያስቸግራል እና ለመናገርም ለማንኛቸውም እስቲ አንተ ስጋትህ እንግዲህ እየከረረ መጥቷል። ከሞላ ጎደል እነዚህ ናቸው እና አሁን ሁለቱ ጳጳሳት ደግሞ ይሄ ነገር የሚቀጥል ከሆነ ጥለን እንወጣለን የሚልም ዛቻም አድርገዋል። እነሱ ላይ እንመለሳለን። ግን በጥቅሉ ስትመለከተው ትላንትና ሳይስማሙ ተበትኗል። በምንም አይነት መልኩ ሊስማሙ የማይችሉበት ደረጃ ላይ ደርሰዋልና ላይን ያለ ነው። እንዴት ነው? እንዴት ስታይዋለህ? ሰዓታችን እያየን ባለፈው ሳምንት
እንደዚህ
ያደርገን
ለየ ነው። ተጨናነቀብ መጨረሻል።
አዎ እና እሺ ቀጥል።
መቼም ስጋታችን ነገር ገና ጥር ወር ላይ የገለጽናቸው ስጋቶች ነው የሆኑት እና አይ እርቅ ተመሰረተ፣ ሰላም ሰፍኗል፣ ይቅርታ ጠየቁ ምናምን ሲባል ሁሉ ያ እንደማይሆንና የመጣውን ፕሬዠር ለማርገብና ጉዳዩን መልሶ ማሸነፍ መቀልበስ በማይቻልበት ሁኔታ ወደ ህዝብ ያወረዱ ጉልበቱን የመጨመር መሆኑን ስንናገር ነበር። ምን ያለማቋረጥ በየጊዜው የተደረጉ ነገሮችን አሁን እሱ እንዳለ ነው የመጣው። ፕሬዠሩን ያን የመጣበትን ኃይለኛ ግፊት ህዝባዊ ንቅናቄ ሆኖ እሱ አርግቦ በትኖት አሁን ከዛ በኋላም የተፈጠረው ሀገራዊ ሁኔታ በተለይ አማራ ክልል የተፈጠረውም አግዞት በሙሉ ጉልበቱ ወጥቷል። ስለዚህ እነዛ ሶስቱ የወጡ ጳጳሳት የተባሉት የአቡነ ሳውሪዮስ፣ አቡነ ዜና ማርቆስ እና የአቡነ ስጦንጤዎስ ጥያቄው እነሱ ነበሩ አፈንግጠው እነዛን የሾሙት። አሁን ፊት ለፊት ህጋዊ ያደርጉት ብለው መጥተዋል። ያን ጊዜ የተሾሙት የብሔር ብሔረሰቦች ጳጳሳት ነው የሚሏቸው መጥበቅ አለበት ብለዋል። ከሱ መጥበቅ በተጨማሪ አንተ አሁን ያነሳው ደግሞ ኦሮሚያ ውስጥ የሚሾመው በእናቱም በአባቱም ሙሉ በሙሉ ኦሮሞ መሆን አለበት። ኦሮምኛ መናገር በኦሮምኛ መስበክ መቻል በቂ አይደለም።
እዛ አንድ ጊዜ እዛ ላይ አንድ እንድትለው አንስተኑ ነበረ ከዚህ በፊት ይመስለኛል፣ ቆይቷል ግን በሌላ መልኩ። የቤተ ክህነቱ ጥያቄ የቋንቋ ጥያቄ አይደለም፣ በቋንቋ አልተሰማከም አይደለም። ምክንያቱም አቡነ አባ ጳውሎስ ከመጡ በኋላ ነገሮች በሙሉ ተቀይረዋል እና ትምህርት ቤቶች እና ቋንቋው በኦሮሚያ ክልል በኦሮምኛ እንዲሰበክ እንዲማሩ የተደረገበታል ብለን ተናግረን ነበርና አሁን የዛን ጊዜ የተናገረ ነው የቋንቋ አይደለም። አሁን ነገሮች እየመጡ መጥቷል። እሱን አብረህ እንድታውይ ነው።
አዎ እኮ እሱን ነው ዋናው ነገር።
አዎ
ጉዳዩ የቋንቋ አይደለም። በአንድ ጊዜ ትልቅ ነው ቤተክርስቲያኗ፣ በጣም ብዙ ቦታ ነው ያላት። ቤተክርስቲያኗ መሰረቷም በአማርኛና በግዕዝ ሰብክ ስለቆየች ትግራይ ውስጥ ሳይቀር በአማርኛ ነበር የሚሰበከው። እንግዲህ ቤተክርስቲያኗ መሰረቱ ትግራይም ጭምር ነው፣ ግን ትግራይ ውስጥ ሁሉ በአማርኛ ነበር የሚሰበከው። ቀሳውስቱ በሌላ ቋንቋ መስበክ ኦሮሞዎች የሚሆኑት ትግሬዎች የሚሆኑት እስኪቸግራቸው ድረስ የቤተ ክርስቲያኗ ቋንቋ ሆኖ ቆይቷል። ለዘመናት ይዛ የመጣቻቸው መጽሐፍት በጣም ሰፊ ናቸው። ግማሾቹ በግዕዝ ያሉ እነሱ በአማርኛና በግዕዝ የተጻፉት እነዚህን መመለስ አለ። በኦሮምኛ የሚሰብክ ቀሳውስት መፈጠር አለባቸው። ይሄ ጊዜ የሚፈልገው ረጅም ጊዜ የሚፈልግ ጉዳይ ከመሆኑ ኮስቲ ስለሆነ ይሄንን ሂደት ከመከተል ያለፈ ቆይቷል። በአባ ጳውሎስ ጊዜ ነው የተጀመረው። ይሄኑ እያጠናከሩ መሄድ ይቻላል፣ ኦልሬዲ መሰረቱ ተጥሎ ስለነበረ። አሁን ግን ጉዳዩ የቤተ ክርስቲያን የሃይማኖት ጉዳይ አይደለም። የክልሉም የፌዴራል መንግስት ከጀርባው አለበት። ዋናው ዓላማ መቼም በተደጋጋሚ ስላወራ ነው ስ ደግሞ ትንሽ ይከብደኛል፣ ግን ዋናው ዓላማ አሁን ስልጣን ላይ ያለው መንግስት ፈሪ ነው። ማንኛውም ትልቅ ኢንስቲትዩት፣ ትልቅም ግለሰብ፣ በተለይ ፕራይም ሚኒስትሩ ከኔ ይበልጣል፣ ከኔ የበለጠ ይሰማል የሚሉት ግለሰብም ተቋምም እንዲኖር አይፈልጉም። በዚህ ጉዳይ ላይ ወዳጅ የሚሉትም ሰው አይኖርም። ለማ መገርሳ የክልል ርዕሰ መስተዳድርም ቢሆን ለውጡ ባለቤትነት ከእሳቸው ገዝፎ ይታይ ስለነበረ አጠገባቸው እንዲኖር አልፈልጉ። ግለሰብ የሚሆን ተቋም የገዘፈ ነገር ማየት አይፈልጉም። ሁሉንም ትንንሽ አድርገው ወደ ላይ መውጣት አይፈልጉም። ስለዚህ ይሄንን የማስፈጸም ትንሽ የማድረግ ቤተክርስቲያን የየስ ስትራቴጂ ማስፈጸም ነው በሚል ነበር ያየነውና አሁን ያው ጎልቶ ወጣል። ያን ጊዜ ቅድም እንዳልኩት ፕሬሩ ሲበረታ ፕሬሩ አርግበው አሁን ከፍተኛ ጉልበት መጣዋል። ሊገርመው ሰው ሲኖዶስ ውስጥ ያለው ነው እንጂ ነው አውርደው ህዝቡ ጋር ህዝብ መሬት አስይዘውታል።
አዎ
ትልቁና በሌላ መንገድ እንኳን ሹመት ብትሰጥ እዛ ተግባባን እንኳን ቢሉ ወደ ህዝብ ሲወርድ በፍጹም ያ እዛ ኦሮሚያ ውስጥ ያሉ ቤተክርስቲያኖች ሊሰሩ የሚችሉበት ሁኔታ እንዳይኖር አድርገው መሰረታ ሲዘው ሊመጡ እና የሚገርም በጣም የሚገርመው የሚሾሙት ሰዎች ላይ የክልሉ መንግስትም መስማማት አለበት ነው የተባለው። የክልሉ መንግስት ሃይማኖትና መንግስት በተለያየበት ሀገር ውስጥ የክልሉ መንግስት ያልተስማማበት የጳጳሳት ሹመት አይረጋም። ህዝቡም ጋር ይሄንን ነገር አወርደውታል። እንግዲህ ወደ ሹመት ለመሄድ መግፋት ስላልቻሉ ቀድም አንተ እንደተጠቀስከው አንዳንዶቹም በሌላኛው ጽንፍ በኩል ቆመው እነዚህ 26ቱ ሰዎች የሚሾሙ ከሆነ ወተን እንገኛለን ጥለን እንወጣለን ብለዋል። ሌሎቹም የነሱ ሹመት መጽደቅ አለበት፣ የነሱ ሹመት የማይጸድቅ ከሆነ ወደ ህዝቡ ሊወርዱ ሰውም ይናገረው በተማ ኦሮሚያ ውስጥ ከሳ ውስጥ ኦሮሚያ የሚደግፉ ይሄን ጉዳይ በቅርበት የሚከታተሉ ሰዎች በሙሉ ስለይታቸው ይሄ ነገር ካልሆነ በስተቀር ቤተክርስቲያኑ ተከፈላለች የሚል አቋም ላይ ተያዘው። እንቢ ሲባል 26ቱን ይዘው እንደገና ሌላ የሲኖዶስ ወደ ማቋቋም ይሄዱ የሚችሉበት ሁኔታ መሰረት አስይዘው ነው የመጡት። ቤተክርስቲያኑ ተከፈለች ማለት ነው። እንደሱም ባይሆንና እንትሏም ቤተክህነቱም ሲኖዶስም ቢያጸድቅለት የኦሮሚያው ከዋናው በፍጹም ተዛዝ የማይቀበል እያደረ ተቆርጦ ሊወጣ በሚችል መንገድ ነው አያያዙ የተያዘው። ሹመቱን ቢሾም ተቆርጦ ወጥቶ የራሱ ቤተክህነት የማቋቋሙ ጉዳይ የማይቀር ነው የሚሆነው፣ የጊዜ ጉዳይ ነው። ይሄ ከባድ ፈተና ገጥሟታል። እንግዲህ ከባድ ነው ነገሩ። ይሄንን ነገር እኛ ስናወራ ይሄ ነገር አደገኛ ነው፣ በቤተክርስቲያን ደረጃ ብቻ ሳይሆን ወደ ህዝቡ አውርደውታል። ዝም ብሎ እዛ ጋር ጠቅላይ ሚኒስትሩ ጠርቶ ሰብስቦ ይቅርታ ይጠይቁ ስለተባለ የሚቆም ነገር አይደለም። ስለዚህ ይሄ እዚህ የደረሰ መሆኑ ታውቆ ወዲያውኑ ዝም ብሎ በቃ አልቋል ይቅርታ ጠይቀዋል ብሎ ከማንቀላፋት ሊያስከትል የሚችለውን ነገር አይቶ ቢሰራበት ጥሩ ነው ስንል ነበር። ግን ሁሉም አልቋል ይቅርታ ጠይቀዋል። በቀደም አንድ ማናቸው አባ ማሙሽ ነው አባ ማን ነው አባ ሀጻን
ደላላው
አው ሳቸው ሲያወሩ አሁን ግርም ነው የሚለው እንዴ እኛ ሩቅ የሆነው ሰዎች የምናውቀው እንዴት ነው ሰው ነው ማለት እንደው ምንም ነገር የለም እንደው ምናምን ችግር የለም ይሄንን ብለው እኮ ሁለት ቀን አልቆየም ግን ይሄን አደባባይ ሲወጣ ችግር ሰምታችሁ ሊሆን ይችላል ሰውየው የሚያወሩት የዚህ ያሉ ሰውየው ነው የምትለው ኦፍኮርስ ሰውየው የሃይማኖትም ሰው አይደሉም በሀብት ሲያሯሩጡ ነው የሚሉት የመሬት ደላላ ናቸው ምናምን ሁሉ ነው የሚባሉት። ስለዚህ ሳያውቁም ቀርተው ሊሆን ይችላል ሀብቱ ሲያሳድድ የኖረ ሰው ይህን ሊያውቅ አይችልም።
ጦር ሜዳም ሄደው ጦርቱ ናቸው እሳቸው።
አዎ ሲያዘምቱም ነበር። አዎ በለውቃው ሲሉ ነበረ መስቀል ይዘው ጠመንጃ ሲወሩ የነበሩ ሰው ናቸው። እና አደጋው ግን አሁን እኔ እንደሚሰማኝ ያሳዝናል። ሊቀለበስ የማይችልበት ቦታ ደርሷል። በጣም የሃይማኖት ጉዳይ ቢሆን ኖሮ መሰበክ ጉዳይ ቢሆን ኖሮ ፈረንጅ የሚሰብካል እኮ።
አዎ እንዴ
ዋናው ነገር ይችላል አይችልም ነው። ትምህርት ቤት ስንማር እኮ እንዶችም ፓኪስታኖችም ሌሎችም አስተምረውናል። ሃይማኖቱ ነው የሚሰበከው። መስበክ የሚችል ሰው ካለ በዛ ቋንቋ መስበክ የሚችል ሰው ካለ ማንስ ቢሆን አየህ ነገሩ የሃይማኖት ጉዳይ ለመሆኑ መታቀብ ነው። የእግዚአብሔርን ቃል ለመናገር ዘራ አስፈልገም። በእግዚአብሔር የዩኒቨርስ ጌታ ነው። ዩኒቨርሳል ነገር ነው። በእናቱም በአባቱም ከዚህ ቢዝነስ ነው የሄደውና ያስደነግጣል። የመቁረጥ ስትራቴጂካሊ እንትኑ የመቁረጥ መሆኑን ጎሉ በዚህ ነው የምትረዳው። ይሄንን ይመስላል እንግዲህ
እኔ አሁን አንተ እንደምትለው እኔ እንደምለው ሌሎች ማለት የተወሰኑ ሰዎች ምን እናገራቸዋለሁ ብዙዎቹ ደግሞ ሳይናገሩ ዝም ብለው ይሄ ሆዲፍ ጆ አይደለም በቃ ረር ብለው ምንም አቀማጣቸው ያሉ ህብረተሰብ ከፍላለን ያን ያል ተሰምቷል ወይ ተሰምቷቸዋል ወይ አደጋውና ችግሩ እንደ ሃይማኖት ምል በሃይማኖት ላይ የተቃጣው ሂደት የቱን ያህል የከፋና አስቸጋሪ እንደሚሆን ዮዴፊት የራሱ የእንትኑ የቤተክርስቲያኑ የሲኖዶሱ ሁኔታ ምን ላይ ልደርስ እንደሚችል ተረድተውታል። አንዳንዴ ግራ ይገባኛል ምክንያቱም ዝም ይሉና ሁሉንም ለአባቶች አባቶች ደግሞ በተደጋጋሚ ሰዎች ሊያግዟቸው በሚመልቁበት ጊዜ ልክ አማራ ክልል ቆይ በኋላ እንመጣለን አማራ ክልል እንደሚደረገው አክቲቪስቶችን አትናገሩ ችግር የአማራ ችግር ሲነገር አክቲቪስቶች በእናገር ሲጀምሩ አክቲቪስቶች ባካችሁ ተው እናንተ አደጋው ሌላ ነገር ነው ብለው የተነገራቸው ይህን ካላደረጋችሁ ይህን እናደርጋለን የሚል ሰው ከጀርባ ያለ ይመስላል። እና አቡነ አብርሃም አብሮ ጴጥሮስም ከዚህ በፊት ሚዲያ ሰዎች አረፋችሁ ተቀመጡ ሲሉ ነበር ያ ቀኖናውን ጥሷል ተብሎ ይቅርታ ሊያደርጉ ነው አደረጉ በሚባልበት ውይይት በሚደረግበት ጊዜ ከህግጋቱ ውጪ ነው እነዚህ ሰዎች የተመለሱት የሚለውን ነገር ጥያቄ ሲያነሱ አርፋችሁ ተቀመጡ ተብለው ነበር። እና አሁን መጨረሻ ይሄው እንትም እንደተቀስከው አፍጥጦ መጥቷልና ህብረተሰቡ ይሄን ተረድቶታል ወይ? አሁን አንዳንዴ እኔ ራሴም እርግጥስ ማን ነው ካህናቱስ አሁን ብዙዎቹ ከውጭ የመጡት እጃቸውን አጣምረው አይናገሩም ለዚህኛውም ለዛኛው ማለት ዝም ብለው ይወደቀበት ጋር አብረን እንወድቃለን የሚል አዝማሚ ያሉበት አለ። ሌሎቹ ደግሞ ሽንጣቸውን ገትረው የሚሟገቱ አሉ በሁለተኛውም በኩል። ሌላው ግን አሁን ማናቸው እዚህ ወሎ አካባቢ 5 ሚሊዮን ብር ሰበሰቡና ህዝቡን ረዱ የተባሉት ሽምግልና ውስጥ ያሉት ሰውዬ ወጣት ነገር እሳቸው ናቸው አሁንም በሽመልዝና በቤተ ክህነት በሲኖዶሱ መሃል ሽምግልና ካሉ ሰዎች አንደኛው እሳቸው ናቸውና እሳቸውም የመንግስትን አመለካከት የሚያንጸባርቁ ናቸው እየተባሉ ነው። ሙሉ ለሙሉ መረጃ የለኝም ግን እየተባሉ ነው። እዚህ አትላንታ መጥተው ብዙ ኢትዮጵያውያን ወገኖች እዚህ ለእርዳታ አድርገው ብዙ ገንዘብ ማሰባሰቡላቸዋል። ስማቸው ትንሽ የሁሉ ጊዜ ማነሳቸው ሰው ናቸው ግን እንደጋጣሚው ካፌ ላይ ተሰወረ። ለማንኛቸውም እንደነሱ አይነት አባቶች ደግሞ ከመንግስት ጋር የወገኑ አሉ። በምንም በምልህ ያውም ከአማራ ክልል ወጥተው ያውም ጥሩ እንትናላቸው የህዝብ ድጋፍ አላቸው የሚባሉ ሰዎች እነሱ እንትን እያደረጉ ነው ያሉትና ይሄንስ እንዴት ታዩዋለ? ህዝቡ ይሄን ያልተረድቶታል ወይ? ምድ ከጊዜያዊ ጥቅም ከጠቅላይ ሚኒስትሩ ጋር ሆሆታ ወይንም ደግሞ ሳቸው ምናልባት ስልጣንም ምንም ሹመት ይስጡኛል የሚለው ባሻገር ያሉት ሰዎችስ ችግሩን ተረድተውታል ወይ የሚል ነገር በቃ እሱን ለማለት ነው።
ህዝቡ መቼም ህዝቡ ታውቃለህ የየለቱን ኑሮውን ነው የሚኖረው። ቤተክርስቲያን ሲሄድ ለማምለክ ነው የሚሄደው እንጂ የኤጲስቆጶሳት ሹመት የአስተዳደሩን ጉዳይ አይደለም የሚያስበው። ቤተክርስቲያን ለሱ ከእግዚአብሔር ጋር የሚገናኝበት ነው። የቃለ እግዚአብሔርን ሰምቶ ወደ ቤቱ መሄድ ነው። ግን ቤተ ክርስቲያን አደጋ ላይ ወድቃለች ሲባል ከመንፈሳዊነትም በላይ የኦርቶዶክስ ቤተ ክርስቲያን ከህዝቡ ጋር የስሜት ቁርኝትም አለ። ሌላ ከዛም የገዘፈ ነገር ስላለው ይደነግጣል። ካልነገርከው ግን ሙሉ አምልኮ ነው የሚመለሰው። እና ያኔ በቃ ጨረስን አሉት። ጥቁር ለበሰ፣ አዘነ። ያንን ቅድም ያልነውን ፕሬዠር ፈጠረ። ቤተ ክርስቲያኑ አይደለችም እኮ ምዕመኑ ነው ያንን ጫና መንግስት ላይ የፈጠረው። ከዛ በቃ ታረቅን፣ ይቅርታ ጠየቁ። አንድ መጣ፣ ሁለት መጣ፣ አንድ ላይ ኑ ተባሉ፣ ሁሉም ሄዱ ምናምን ተባለ። በቃ ሰው ወደ ዘውትር ህይወቱ ተመለሰ፣ ቤተ ማምለኩን ቀጠለ። እየተከታተለውም አይደለም። የሚገርም በጣም የተወሰኑ ኤሊትስ ናቸው እንጂ እየተከታተለውም አይደለም። ሳይው አሁን ያን ጊዜ የነበረውን ስሜት አሁን ዝም እየሰዎችን እንዲሁ አነሳባቸዋለሁ። ምንም በቃ አልቋል ለነሱ ለብዙ ሰው እንግዲህ አይሩን አሁን ዛሬና ነገ ያለውን አላቅም እንጂ ሳምንቱን በሙሉ እኔ ስጋት ስለነበረኝ እንዴት ነው ሰው ስሜቱ ብየሳይ ትቶታል በቃ አልቋል ቤተክርስቲያኑ ወደ አንድነቷ ተመልሳለች የሚለውን ይዞ ነው የተቀመጠው። በዚህ ላይ አብዛኛው ሰው በተለይ ይሄ ሜትሮፖሊታኑ መከከተሚው በብሔር የማያስበው በብሔር ማሰብ የተሰጠ ነው ይያልኩ አይደለም በጤናማ በዲሞክራሲያዊ ብሔረተኝነት ለኔ ፖዚቲቭ ነገር ነው ተገቢም ነው ብዬ ነው ማስበው። ግን አንዳንዴ ከተሜ ስትሆን በብሔር ማሰብ ይከብዳል
በጣም
ኔቸሩም ስላልሆነና የዚህ አይነት ከተሜዎችና የአማራ ተወላጆች ደግሞ ሌላ ስጋት ውስጥ ገብተዋል። ያልተጠበቀ እኔ ኦሮሞ ማጋ ችግር አለ ብዬ አልገምትም። የኦሮሞ ራሱ በራሱ ማስተዳደርም ችግር ነው ብዬ አልገምትም። አሁን ያለው የፖለቲከኞቹ አካሄድ ግን የትኛውም ብሔር የትኛውም ላይ መጫን የለበትም ዶሚናንት መሆን የለበትም የሚለው መርህ ነው መደግፈው። ግን አሁን የመጫን ነገር መጥቷልና ይሄ ጫና መምጣቱን በፊት ለፊት ያዩ ስለሆነ ከቤተክርስቲያኗ በላይ ይሄኛው ስጋት ስለፈጠረባቸው ያሰቡ ያሉት ይሄን ነው። መፈናቀል አለ፣ ጦርነት አለ፣ ሰዎች ይታሰራሉ፣ ሙራን ይታሰራሉ፣ ወዴት ይሄን ነው የሚል ነገር ውስጥ ገብቷል። እና እነዚህ አንድ ላይ ተዳምረው ህዝቡ አጀንዳው አይደለም አሁን ጉዳዩ አይደለም እና አሁን ፕሬዠር ለመፍጠር እንኳን የሚያስቸግር ሁኔታ ነው ያለው። በፊቱን ጫና መፍጠር የሚያስችል ሁኔታ መሬት ላይ ያለ አይመስለኝም። እንግዲህ ቀሳውስቱ ጋር በኦሮሞ በኩል ያሉት መሬት ላይ ያለውን ሰርተውታል ብያለሁ። ኮርስ ሪዝነብ የሆኑ ሰዎች ይኖራሉ፣ ግን አብዛኛው ኦሮሞ የሆኑ ጥቂት ናቸው። ኮርስ ብዛት የላቸውም። ቀሳውስት ቅርብ ጊዜ የመጡ ወጣት ዳቆናት አሉ። እና ይሄ ህዝቡ ቀሮው በደንብ በቃ ገብቶታል፣ ተቀብ ይሄንን ተዘጋጅቷል። እና በጉልበት እንኳን ቢመጣና ቢሾሟቸው ቤተክርስቲያኑም እኛ መሬት ላይ ነው ያለው እኛ መሬት ላይ መጥተው አይሰሯትም የሚለውን አቋማቸውን ከነ ኤሊቱም ጭምር ፊት ለፊት ነው ሲገልጽ የነበረው። እምቢ ብለው እኛ የማንፈልገውን ከሾሙ ቤተክርስቲያኗ ለሁለት ትከፈላለች ነው ያሉትና ትንሽ እንደው ምናልባት ትንሽ የሆነ ነገር ተፈጥሮ ገፋ ሊል ይችላል እንጂ ሊቀለበስ የማይችልበት ደረጃ ጋር የደረሰ አይመስለኝም። ግን ያው ቤተክርስቲያን የፈጣሪ ስለሆነች ፈጣሪ ራሱ መላውን ሊያበጅና ሊጠብቃት እንደሚችልም አምናለሁ።
እዚህ አትላንታ ትልቅ ሀገረ ስብከት አለ፣ ወደ 8 የሆኑ አብያተ ክርስቲያናት እንዲሁም ፍሎሪዳና ሳውዝ ካሮላይና ኖርዝ ካሮላይና ጨምሮ እዚህ አትላንታ ነው እንትኑ መስሪያ ቤቱ ቢሮ ማለት ነው። ምእመናን ያላችሁ የአትላንታ ምእመናን አዲስ አበባ ደውላችሁ ለሀገረ ስብከቱ መሪ መልእክት አስተላልፉ። መልእክቱ ቀላል ነው፣ ብዙም አይደለም። አንደኛ ነገር ጠቅላይ ሚኒስትሩ ጋር አብሮ መሞዳሞድ እንደማይጠቅም ለካህናቶች እንዲያስተምሩ እንዲናገሩ እሳቸውንም ጨምሮ። ሁለተኛ ነገር የወደፊት የኢትዮጵያ ቤተክርስቲያኗ ዕጣ ፈንታ በእነሱ እጅ ወደቀች እንደመሆኗል። ሶስተኛ ነገር ዝም ሳይሉ መከራከር እንዳለባቸው። በአራተኛ ደረጃ ስልጣኔ ጥየወጣለሁኝ ሳይሆን እዛ ውስጥ ሆኖ መስዋዕትነት መክፈል እንዳለባቸው ብታስገነዝቧቸው ይመረጣል። ምክንያቱም ቀላል ነገር አይደለም። እና ምእመኖች፣ እዚህ ያላችሁ ምእመናን፣ እዚህ ያላችሁ አባቶች የደወላችሁም ቢሆን ብታነጋግሯቸው የተሻለ ይሆናል ለማለት ነው። ወደ ሌላው ጋር እንሄዳለን። ይህን ካልኩኝ በኋላ የአማራ የብልጽግና የአማራ ቅርንጫፍ ስብሰባ አካሂዷል አማራ ክልል ባህር ዳር ላይ። የክልሉ መሪ የተናገሩት አለ። እኔ ቁጭ እሱን ምን አየሁ ይመስላል የሰሞኑ አንድልን ቶሎቶሎ ማለት አለብን መስራታችን ተን ሰሞኑ የህገ መንግስት የሚባል ነገር ያለበት ነገር አለ። እና የክልሉ መሪ ሲናገሩ በቃ ያዛን ኮፒ የተናገሩ ነው ይመስለኝ። ይሄ እንግርት ምናምን የህገ መንግስቱ ላይ ተጻፎ መሻሻል አለባቸው ብቻችንና ሌሎችን ማንተን ማቀፍ ያልቻሉም ግን ለማንኛቸውም ስብሰባ ተቀምጧል። ስብሰባ ተቀምጠው ግን በአማራ ላይ እየደረሰ ያለውን ችግር ግን መቀበል ማልፈልጉም እንደውም አማራ ተጠቃሁኝ ብሎ እንዲያስብ ሰዎች እየገፋፉት ነው ወደሚልም ሄደዋልና አንደኛ የቱን ያህል ያስከደው ሁለተኛ ነገር ምንድነው የሚጠበቀው ከዚህ ስብስብ በሶስተኛ ደረጃስ ሁልጊዜ ራሳቸውን ድሮብ አደን በነበረበት ጊዜ አሁን ይዛሬ ነው ያደርገውና በአደን በጣም ኃይለኛ ሰዎች ነበሩ ከሃደጎች ጋር ሃደክ ሰብሰባል በሚደረግበት ጊዜ ክርክር ያደርጋሉ ይከላቸውን ስራ ሰርተው ከዛ በተረፈው ከሃደግ ጋር በሚመለከት ነገር ነበር የሚሄዱት የነበረው እርግጥ ከታች ያለው ካድሬው ካርበኞች ግንባር ከኤርትራ ከሚላክ ፍርፋሪ ጋር ተደራርቦ አላስራ እንዳላቸው ነው የታወቀ ነው በተለይ እናቶ በረከትን ከነዚህ ከ60 ከመቶ ሰዎች መሃል እንዲነሱ እንዲወጡላቸውና ባዶ ቤት እንዲያገኙ ያደረጉበትን ጊዜ እናስተውሳለን። ይሄን ነገር ተጨምርና የዛን ጊዜ ጠንካሮች ነበሩ። ያሁኖቹ ግን ጠቅላይ ሚኒስትሩ አቋረፈ አብረው ያቋርፋሉ። ጠቅላይ ሚኒስትሩ ተናገረ አብረው ይናገራሉ። ዝም ካለ ዝም ይላሉ። ችግሩ ግን እየጨመረ ነው ያለውና እንዴት ነው ያየኸው? ምንስ ይመጣል ብለህ ትጠብቃለህ?
በመጀመሪያ ደረጃ የአማራ ብልጽግና የሚባል ነገር የለም። ለብቻቸው የአማራ ጉዳይ ላይ የሚወስን እኮ የለውም እኮ ውሳኔ ለመወሰን እኮ ውሳኔ ሰጪ መዋቅር ነው የሚያስፈልገው። ለዛ ለክፍለ ሀገሩ የብልጽግና ዋና ጸሐፊ የሆነ ሰው አለ እንጂ የአማራ ብልጽግና የሚባለው ነገር እኮ የራሱ ማዕከላዊ ኮሚቴ የለውም፣ የራሱ ስራ አስፈጻሚ ኮሚቴ የለውም፣ የራሱ ፕሬዚዳንት የለውም። እነዚህ መዋቅሮች ከሌሉ በሚያገባ በክልል ጉዳይ ላይ ውሳኔ አትወስንም። ይሄ መዋቅር የለም። ስለዚህ ምንድነው አንድ ነው ጠቅላይ ሚኒስትሩ አንድ በቃ ፊት ለፊት የተቀመጠ አንድ ፕሬዚዳንት ነው ያለው አንድ ማዕከላዊ ኮሚቴ አንድ ስራ አስፈጻሚ ነው ያለው። ያ ስራ አስፈጻሚ የወሰነውን ኢንተርናላይዝ አድርጎ የመተግበር ጉዳይ ካልሆነ በስተቀር ምንም ውሳኔ የሚሰጡት ነገር የለም። ስለዚህ አሁን ከወረዳ ከምናምን የሰበሰቧቸው ሰዎች ውሳኔ እንዲወስኑ አይደለም የለውም፣ ውሳኔ መወሰን የሚያስችል ምንም ቅርጽ የለውም። ስለዚህ ምንድነው እዛ ማዕከላዊ ኮሚቴ ዋናው የብልጽግናው ስራ አስፈጻሚ በየጊዜው እየተሰበሰበ የሚወስናቸው ነገሮች አሉ፣ የሚያወጣቸው መግለጫዎች አሉ። በአማራ ክልል ላይ በጽንፈኝነት በፋኖ በምናምን ላይ እነሱኑ እስከታች ያለው የወረዳ መዋቅር የራሱ እንዲያደርገውና እንዲተገብረው የማሰልጠን ነገር ወይ ስልጠና የመስጠት ነገር ነው። እንግዲህ የውይይት ስልጠና እየተወያየ መሰልጠን ነው። ከዛ በኋላ ይሄንን የማይቀበለውን ይማንጓለል፣ እዛ በውይይቱ ላይ ይንጓለላል። ይሄንን እንደራሱ ተቀብሎ ላይፈጽም የሚችለው ተንጓሎ ይባረራል። ተንጓሎ አንድ ጥንቅ እንዳይንቀሳቀስ ተደርጎ ይቀመጣል። የራሱ አድርጎ ወስዶ ፈጽማለሁኝ መሳፍነት ያለው ይቀጥላል። ይሄው ነው፣ ምንም ሌላ ነገር የሚያመጣው ነገር የለም። ውሳኔ መወሰን የሚያስችል መዋቅርና ይሄ ስልጣን ያስፈልጋል የለውም። በቃ ዝም ብሎ ነው። አሁን እንዳልኩት ነው ስብሰባው፣ እዚህ ያለፈ አይደለም። አሁን ሰውየው የተናገሩት ነገር ላይ እኔ ምን እንደሚሉ በሙሉ አይገባኝም። ምክንያቱም የአማራውን ጉዳይ ለራሳቸው የሚወስኑት ነገር አይደለም። የአማራ ክልል ከዚህ ቀደም የሚያነሳቸው ብሎ የማንነት እና የወሰን የተዛባ ትርክት፣ የህገ መንግስት መሻሻል፣ ዜጎች በየትኛውም አካባቢ መብታቸው ተጠብቆ መኖር የሚመለከቱ ጥያቄዎች በውል እንደገና መመርመርና መፈተሽ አለባቸው ብለዋል። ምን ማለት ነው? በፊት ሲቀርቡ የነበሩት እነዚህ ነገሮች ትክክል አይደሉም ነው ወይንስ ምንድን ነው? ምንም አይገባህም። እነዚህ ጥያቄዎች መውጫ መንገድ ማስቀመጥ አለብን ይላሉ። ምንድን ነው? ምን ማለት ነው?
የእንትናን ንግግር የሚያስመስላል እንጂ ሙሉ ለሙሉ በሚገርም ሁኔታ የዶክተር አምባቸው ከመሞታቸው በፊት የተናገሩት ህገ መንግስቱ ህዝባችን የማይፈልገው በሙሉ ይቀየራል ብሎ ነበር የሚል አቋም ነበራቸው ወዲያው ተገናኙ እንጂና እንትን ስትመለከተው መልሶ ያንን ነገር የደገሙ ነው ግን ሲደግሙት ግን ሁኔታዎችን ዝም ለከንዶ ስታዳምጣቸው ግን አሁን አንተ እንዳልከው ምን ለማለት ነው የፈለጉት ብቅ አሁን ብቻቸው ምንም ነገር ማድረግ እንደማይችሉ ያውቁታል ግን እቺ ካርሜላ የሚሰጥ ልጅ አላ ለልጅ ካርሜላ የሚሰጣን ነገር
ዶሮ ማታ የሚባል ነገር አለ እርሱ ያውቅ ዶሮ የለም ኮሶ ያጠጡና ማታ ዶሮ ትበላለህ ብለህ
እንደዛን የሚያደርግ
እርሱ ያውቅ ዶሮ ማታ
እንደዛን ነገር የሚያደርጉም ይመስለኛል እና በጥቅሉ ግን ስትመለከተው አቅመ ቢስ ደካማ በቃ ትልቅ ጥፋት በቃ በአማራ ክልል ውስጥ ትልቅ ስህተትና ጥፋት የመጣው አቶ ደመቀ አቶ ገዱ ያደረጉት ስህተት ቢኖር በአደነን አፍርሰው ብልጽግና ብለው ሲገቡ በቃ ይዛለታል
ከዚህ ተሰራው ሲለቀ
በቃ ለቀ ተበላሸ ከዛ በኋላ ያለው ነገር ምንም ዋግ ያለው ምክንያቱም አሁን ተመልሶ በአደል ሊሆን አይችልም ያማራ በአደል ይመናምን በአደል ሊሆን አይችልም
አልኳል
ሰርቲፊኬት ያላቸው ምን ያላቸው ምንም በቃ ባዶ ናቸው እንኳን በአደል ለመሆን ይቀርና ብልጽግና ያማራ ብልጽግና ብለው እንኳን ባህር ዳርስ መቀመጥ የሚችልም አይመስለኝም አሁን ባለው ሁኔታ እና ባለው አሰላለፍ ጠቅላይ ሚኒስትሩ ናቸው ሁሉንም ነገር እንትን የሚያደርጉትና ነገሮች ተቀየሩ ይመስለኛል የንጉስ ትዛዝ ነው ንጉስ ነኝ ብለዋል በቃ በንግስናቸው
ያለቀም የክልል ጉዳይ ላይ እኮ በራሳቸው ተወያይተው አይወስኑም ምንም የላቸውም ማለት ብሮኮ ባደን የክልል ጉዳይ ላይ ማንም ሳይገባበት ይወስንና የወሰነውን አቋም ይዞ ነው እዛ በጋራ ላይ
ይከራከር የነበረው ያ ነገር
እነሱ እንደሱ አይደለም እዛ ጋር አብረው ይሰበሰቡና ማጆሪቲ አይደሉም እዛ የተወሰነውን ውሳኔ መተው ብታች ድረስ ፈጽም ክርክር ነው በቃ እንጂ ከራሳቸው ምንም የላቸው
እሱ ብቻ ሳይሆን ጽንፈኛ እንዲመጣብን ያደረጉን የሚል ነገር አለ ያንን ተከትሎ ግን አሁን የፋኖ ስምሪትን የልዩ ኃይል ስምሪትን በትምስት መልከት መንግስት ደግሞ የፈለጋችሁትን በሉ እንጂ እኔ ነኝ ማዛችሁ ብሎ ድሮን ልኮባቸዋል ሰሞኑ ከትላንት ወዲያ በድሮን ተመቷል ያማራ ፋኖችና ያማራ ሚሊሻዎች የት ጋር በዚህ በጋሳ ሳሳ ማን ነበር ሰው
በዚህ በሸዋሮቢት አካባቢ
ያለው እና እቺ ድሮን ባለፈው
ራሳ የሚባል አካባቢ
አዎ ብዙ እና ሰባት ሰላማዊ ሰዎች አንድ ካህንን ጨምሮ ሰባት ሰላማዊ ሰዎች በመከላከያም ተገድለዋል ከትላንት ወዲያ ይሄ በደንበኛ ዜና የወጣ ነው ነገሮች እየተበላሹ የመጡባቸው ነገሮች እነዚህ ሰዎች የማይሞቱበትን ነገር እንዴት ነው ከመንግስት ጋር ሰራለው ብለ እንደ መንግስት ሆነ እንደገና ደግሞ ራስህ ህዝብ ላይ ደግሞ ምልክ ድሮን መጥልከው እኔ አይገባኝም ምልክ ከመከላከያ ጋራ ይሄን ያለ የተቃቃረ ነገር በውሳኔ ደረጃ የተወሰነ ነው ግን በውሳኔ ሲወሰን ከሁለት ሳምንት በፊት እንደሰማሁት ሲወሰን ግን የለም የተቃወሙ ሰዎች አሉ ተብሎ ነበር ግን ያ ተቃውሞ የትማል ደረሰም በድሮን ተመቷል እሱንስ እንዴት ታዋለህ ወደ ሌላው እንሂድ
አው እንግዲህ ይኸውልህ የአማራ ክልል አሁን መያዝ የነበረበት ይሄ የአማራ ህዝብ ነው እየተወጣ ያለው የአማራ ህዝብ ነው ከማምረት ስራ ውጭ የሆነው የአማራ ህዝብ ነው ከመገበያ ውጭ የሆነው የአማራ ህዝብ ነው እየሞተ ያለው የአማራ ህዝብ ነው ወደ አስከፊ ድህነት እየገባ ያለው የትግራይ ጦርነት ውስጥ ከተው ወደ ድህነት መለሱ ከድህነት ወለል በታች ጦርነት የተካሄደባቸው አካባቢዎች ትግራይን ጨምሮ አማራ ክልል ወደዛ ነው የወረደው አሁንም ደግሞ ሌላ ጦርነት ውስጥ ገብቷል አሁን ክልሉ ምንድን ነበር መያዝ ያለበት መዋቅሩም ስልጣኑም የለውም እንጂ በራሱ ጉዳይ ላይ የሚመክርበት መዋቅር የለውም እንጂ ምን ጊዜም የተሳሳተ የሚሆን ትክክል የፖለቲካ ልዩነት ጉዳዮች በጦርነት ስላልሆነ የሚፈቱት ድርድር ይደረግ የሚለውን ነበረ ፑሽ ማድረግ ያለበት የኦሮሚያ እኮ ተዋክቶ የሆነ ቦታ ጋር ሲደርስ ከኦላ ጋር ድርድር ተቀምጧል ገና ይደራደራል አሁንም አሁን የሚዋጉት ባላንሳቸው ለማስቀመጥ ነው ምናልባት በኋላ ጊዜ ሳለ እንመለከተዋለን ወደ ሰላማዊ ድርድር ይሄ የተደራጀ ባይሆንም አንድ አቋም ይዞ እንዲወጣ ይሄ አማራ ላይ በደል ተፈጽሟል አማራ ጥያቄዎች አሉት አልተመለሰልንም የሚለው አካል ነጥሮ አንድ የተመሳሳይ አቋም ይዞ እንዲወጣና ተወካይ እንዲኖረው በማድረግ ወደ ድርድር የሚከድበትን ወደ ሰላማዊ ድርድር የሚከድበትንና በሰጥቶ መቀበል መርህ የሚፈታበትን መንገድ ነው መፈለግ ያለበት። ይሄንን አይደለም እየፈለገ ያለው ህዝባኑም የሚለውምና በቃ አስቸጋሪ ነገር ውስጥ ነው የገባው። ይሄ ድርጅት
አዎ በጣም
የአማራን ህዝብ ሊጠቅመው ሳይሆን ሸክሙ ነው የሆነበት እና በጣም አስቸጋሪ ነው። ይቀጠቀጣል ግን ምንም አይልም።
ሱኮ ነው ችግሩ።
አንድ ሲያወግዝም ሲቃወም ታው ይሄ ጦርነት ይቁምና በሰላማዊ መንገድ ይፈታ እንኳን ሲል አንድም ቀን አልሰማሁም። በቃ ይሄ የክልሉ መቆርቆር ማለት ከዚህ ጦርነት ውስጥ የሚወጣበትንና ጥያቄዎቹ በድርድር በሰጥቶ መቀበል መርህ የሚፈታበትን ሁኔታ ነው። የተወሰኑ ጥያቄዎች ሪዝነብል ሊሆኑ ይችላሉ ላይሆኑ ይችላሉ። ስትደራደር ነው ይሄ ነጥብ የሚወጣው። ከዛ የሚያስማማ ኤክሊብሪየም ላይ ተደርሷል አለቀ። የኦሮሚያውን እንደሱ ሊፈቱት አስበዋል ያስታውቃል እንትኑ አካሄዳቸው። ነገን ይሄ እዚህ ጋር ይሄን መስራት የነበረበት ክልሉ ነው። ግን ክልሉ ባለቤት የሚመራው የሚያስተዳድረው አርቲ የሚለው ክልላዊ መንግስት የሚለው
የሚያሳዝን ነው። ወደ ትግራይ ዩኒቨርሲቲ እኔ ጦርነት ቆመ ሰላም ተፈጠረ የሚለው ነገር እኔ አሁን በመንግስትም በምርጫ ቦርድም በአጠቃላይ ብቻ ስትመለከተው ነገሮቹን ምናልባት ተመልሰን ጦርነት የምንገባበትም ነገር ሊመጣ ይችላል የሚል ግምት አለኝ። እኔ የራሴ ግምት ነው። እዛ እንዲሆን አልፈልግም። ግን አካሄዱ ይሄ አባብለህ ትይዝና የምትይዘው ያቺን ነገር እስከሚያገኝ ድረስ ከምታገኝ ድረስ ነውና ከዛ በኋላ እንደፈለገ የጠቅላይ ሚኒስትሩ ከህወሓት ጋርም ሆነ ከኦላ ጋር ንግግር የፈረንጆችን ገንዘብ ለማግኘት ነበረ። እኔ አሁን በደንበኛ ቁልጭ ብሎ የመጣልኝ ነገር እሱ ነገር አሁን ሁሉ ነገር እየተበላሸ ነው የመጣው። እዚህ በትግራይ አሁን ለምሳሌ ትናንትና የአፍሪካ ህብረት የሰጠው መግለጫ አለ 85 በመቶ የሚሆኑ ነገሮች ተሰርተዋል ነው የሚለው። በሙሉ መሳሪያ ሄዶ የሚቀጥለው ሁለተኛ የመጨረሻው ዙር የሚሆነው
መካከለኛና የክልል መሳሪያቸው ወደ ማስፈታት እንሄዳለን
ብሎ የሚቀጥለው ሳምንት እንሄዳለን ብሏል። ከዛ በኋላ ወደ ግለሰብ መሳሪያ እንሄዳለን ያሉና አንደኛው ምዕራፍ አልቋል ነው የሚለው። ግን ችግሮች እንዳሉ በምዕራብ ትግራይና በምስራቅ ትግራይ በኩል በሚቀጥለው ሳምንት እርዳታ ሊገባ ይችላል ብሏል። ግን ለዚህ ሁሉ ችግር የነበረው ነገር ማን እንደሆነ ለመናገር ተቆጥቧል። ጌታቸው ረዳ ግን
አዎ
ጌታቸው ረዳ ግን ፍለፊት ከይቅርታ ጋራ ብሎ
እሱ ያለ የፌደራል መንግስትም ተወካዮች የአፍሪካ ህብረትም ሌሎችም ምናልባት የተመድ ምናምንም ሊኖሩ ይችላሉ። ፍርጥ ነው ያደረገው
ሁሉም ነው ያለው ዘው ፍለጥ ነው ያደረገውና ይሄን ነገር ይመስልና እስቲ ስምምነቱ ላይ ዝም ብለን ይሁን ይሄ የመሳሪያ ፍቱ አልፈቱ ከጠቅላይ ሚኒስትሩ ጎን ያሉ የተሰለፉ ሰዎች እስካሁን ድረስ ገና አላከበረም ህወሓትና እንደዚህ መሆን የለበትም ያ አለበት የሚል ሙግትም የተያያዘበት ሳምንት ነው። ወደ መጨረሻው ላይ እንደሚል ግን ወደ ምርጫ ከመሄዳችን በፊት አሁን በጥቅሉ ያለው ነገር ምን ይመስላል? እንደዚህ መልስ ተመለከተው እርግጥ የኤርትራ ሰራዊት በፍሮም የሚናገር ሰው አይመጣም ማለት ነው። እንዴት ነው ነገሩ?
ይኸውልህ የአፍሪካ ህብረት ችግሩ እውነትን ሸሽገህ ውጤት አታመጣ። የአፍሪካ ህብረት እውነቱን ለመነጋገር አሜሪካ በታዛቢነት ባትቀመጥ ኖሮ ስምምነቱም ላይ በአፍሪካ ህብረት አይደረስም ነበር። ኔቸሩም ነው የአፍሪካ ህብረት የመንግስታት ህብረት አይደለ? የዲክታተሮች ህብረት ነው። የዲክታተሮች ህብረት ስለሆነ ሁልጊዜም የዲክታተሮችን ኢንተረስት ነው የሚያስፈጽመው። እነሱን እያዳመጠ በእነሱ ነው የሚመራው። ዴሞክራሲያዊ መንግስታቱ እኮ አባላቱ ዴሞክራሲያዊ ቢሆኑ ኖሮ የህብረቱ አካላትም ኔቸራቸው ዴሞክራሲያዊ ነበር። የአምባገነኖች ህብረት ስለሆነ በአምባገነንነት ነው የሚያስበውና የሚመራው። ስለዚህ ትልቅ ስልጣን ተሰጠው። ሊጎበኝ ሲሄድ የኤርትራ ወታደር ኬላ ሰርቶ አትጋት ወደ ይህንን ማየት አትችልም ማለት ይህን የከለከሉኝ የኤርትራ ወታደሮች ነው ማለት ግን አልፈለገም። ለምንድን ነው የኢትዮጵያ መንግስት ይሄንን አይወድም። የኢትዮጵያ መንግስት አምባገነኑ የአፍሪካ ህብረት ማባል ስለሆነ አምባገነናዊነት ስለሆነ የሚያስበው የሱን ፍላጎት መንካት አይፈልግም። እና እሱን ላለማስከፋት አይ ይሄ ሆኗል አላነሳም እኮ ጭራሽ። ኤርትራ አለ ብቻ ሄጀ ተከለከልኩ አይደለም የኤርትራ ኃይሎች አሁንም በዚህ አካባቢ አሉ ብሎ እንኳን መናገር ነው ያልፈለገው። እና ትንሽ የሚያስደነግጥ ነገር ነው። ኦፍኮርስ ጌታቸው ሁሉ ለፊት አፍርጦታል። ተናገረው ማልተናገረው ጋህዱ ነው ነው መደበቁና ለማለባበስ መሞከሩ የሰላም ስምምነቱን ትግበራ ከማደናቀፍ ያለፈ ውጤት አያመጣም። የሰላም ስምምነቱ ትግበራ መደናቀፍ ደግሞ ትግራይን ብቻ አይደለም ሁሉንም ኢትዮጵያን ነው የሚጎዳው። አሁን የገባንበትን የኢኮኖሚ ዝቅጠት የፈጠረብን ያጦርነት ያኔ በለው በለው ሲሉ የነበሩ ሰዎች እነሱ የሚጎዱ አልመሰላቸውም ነበር። ኦፍ ኮርስ ውጭ ሀገር ያሉት አልተጎዱ። እዚህ ያለ ግን እስከ ሞያሌ ድረስ ያለው ነው ከጋምቤላ እስከ አሐረቅ እስከ ኦጋዴን ከዛ እስከ ሞያሌ ያለው ሰው ነው ያከከው በልን። እና የሰላም ስምምነቱ በትክክል ካልተገበረና ግጭት ከተፈጠረ አሁንም እንደገና ሌላ ከውስጥ ነው መንገዱ። እና ትንሽ የሚያስደነግጥ ነገር ነው። ሌላ
ቀጥል
እንግዲህ ሌላ አንተም ቅድም አስተዋል በሚቀጥለው ሳምንት ወደ ሁመራ እንሄዳለን ብሏል። እኔ ግን ወዴትም ሄዱ ወዴት እዚህ ጋር ያየውን ነገር መናገር የፈራ አካል ወዴትም ሄዶ ውጤት ያመጣል የሚል እምነት የለኝም። ሌላ እንግዲህ ከዚሁ ከትግራይ ሳልወጣ ማንሳት የምፈልገው ነገር የዚህ የእርዳታ ክልከላው ጉዳይ ትንሽ አሳሳቢ ነገር ነው። እኔ አልገባኝም ምን እንደሆነ የተመድ የምግብ ድርጅት ነው።
አዎ
እና ዩኤስኤች
አዎ እነሱ አዎ
ተሰረቀ። እሺ የተሰረቀ እንደሆነ መሰረቅ ትክክል አይደለም ነው ለታለመለት አላማ መዋል አለበት። እርዳታ እየሰጠ ከአሁን በኋላ የሚመጣው የማይሰረቅበትን ሜካኒዝሞች ዘርግተህ እርዳታ እየሰጠ የተሰረቀውን ትመረምራለህ እንጂ እርዳታ የሚያስፈልገውን ሰው እየገደልክ አይደለም የምትመረምረው። ምን አይነት ሎጂክ እንደሆነም አልገባኝም እኔ እንዴት እንደሆነ። ሰዎች እየሞቱ ነው። ምርመራ መቼ እስከ መቼ እንደሆነም አልታወቀም። የዚህ የተወሰነ ጊዜ ገደብም የለውም። ትንሽ አሳሳቢ ጉዳይ ነው። እነዚህ ሰዎች በፕሪንስፕል አይደለም ወይ ሊኖሩትና የሚያስቡትም ያልኩት
እሱ ችግር አለበት። ራሱን የቻለ አንድ ችግር አለበት። ለዚህ ሁሉ መንስኤ ከሁለት ከሶስት ወር በፊት በዚህ በትግራይ ውስጥ ያሉ የኤርትራ ሰራዊቶች ያደረጉት ስርቆት ነው። ይሄ ለዚህ ሁሉ መዘዝ ያመጣው ግን ያውቃሉ፣ ሁሉም ያውቃሉ። ችግሩ ምን መሰለ፣ አንዴ ደከም እስካልቅ ሁሉም ሊረባረብብህ ይችላል እና አንዱ እሱ ይመስለኛል። ግን ከዛ ባሻገር አሁን ደግሞ የምርጫ ቦርድ ያወጣው መግለጫ አለ። ባለፈው ሳምንት እንደነበረው የትግራይ ህወሓት ያወጣው አለ፣ የትግራይ ጊዜያዊ አስተዳደር ያወጣው መግለጫ አለ። በመንግስት በኩል እስካሁን ድረስ የሰማነው ነገር የለም። አጠር ባለመልኩ ምንድን ነው ያለ? ምክንያቱ ሰዓታችን አለቀች። የሚያሳዝነው ነገር
እሺ፣ እሺ፣ ዋናው በእነሱ በኩል የተባለው ነገር በሁለቱም በኩል ተመሳሳይ ነው።
አዎ፣
ጠቅለል አድርገን ስናየው የምርጫ ቦርዱ ውሳኔ የሰላም ስምምነት ፕሪቶሪያውን የሰላም ስምምነት ትግበራ ስምምነት ውድቅ የሚያደርግ ነው። ምክንያቱም እዛ ጋር ህወሓት እየተባለ ነው የተደራደሩ። ሲደራደሩ ምን ይላል አንደኛው ስምምነት? ሁኔታዎችን ቀድሞ ነበረበት መመለስ። ስለዚህ የህወሓት ሁኔታ አውቶማቲክ ነው፣ ቀድሞ ነበረበት ተመልሷል። ህጋዊ ይሁን አይሁን የሚባለው ነገር በሙሉ እዛ ጋር ተዘግቷል። ስለዚህ ከህግም ከፖለቲካ ማኳያ ትክክል አይደለም የሚል ነው በዛ በኩል የቀረበው። ምርጫ ቦርድ እንግዲህ ባለፈውም ሳምንት አንስተነዋል፣ ይህንን ያደረገው ምርጫ ቦርድ ራሱ በራሱ የሚወስን አካል አይደለም። በዛ በኩል ሂድ ይህንን በል ተብሎ ያደረገው ነው። ለምን እንዳደረገው አላውቅም፣ ግን ብዙ ርቀት የሚያስኬድ አይመስለኝም። ምክንያቱም ይሄ የሰላም ስምምነት አይዶኖ አብይ እና ጓደኞቹ ገብቷቸው ይሆን አይሆን አላውቅም እንጂ የራሱን ስልጣን ላይ የመቆየት ያለ መቆየት ጣፈንታ የሚወስን ይሄ ሀገሪቷ ውስጥ ሰላም ካላሰፈነ በስተቀር ከምዕራባውያን ጋር የሚኖረው የእርዳታም የድጋፍም የትብብርም ሁሉም ነገር ነው የሚቆምበት። እና እነሱ በሄ ባንዲራቸውን ይዛችሁ ውጡልን የሚሏቸው ሩሲያና ቻይና ድምብሉ አይሰጧቸው ማል ይሰጧቸው ቻይና ያበደረቻትን ብድር እኮ አንሽላት እንደው ሲባል ምትጠብቀው አንተ በ100 ሚሊዮን ዶላሮች ያነሱላችሁ ሲባል እኮ በዶላር መጥረት እስከ ያፈራ ድረስ 30 ሚሊዮን ያን እኮ ነው የተባለው ያን ነው ምናምን የሚባለው
ይተሰራል
ምናልባት ወደ ዶላር ሲመጣ ስንት ነው የሚሆነው?
ወደ 8000 ምናምን ነገር ነው መሰለኝ 8000 ነው ታይሽ።
ተመልከት የዚህ አይነት ወደ ነጨቦች ቡላቸው አባገነን ባለበት ቦታ በሙሉ ጥቅማችንን ማስጠበቅ እንችላለን ብለው የሚያስቡ መንግስታት ምንም አይጠቅማቸውም። ስለዚህ የራሱ አሁን ባለው የሀገሪቱ የኢኮኖሚ ሁኔታ ረጅም ጊዜ መቀጠል አይችልም። እና የሀገሪቱ የኢኮኖሚ ትስስር የዲፕሎማሲ ትስስር ውስጥ ለመፍጠር የሰላም ስምምነቱ መተግበር አለበት። ይሄ ህዋት ላይ የወሰኑት ደግሞ ይህን የሚያደናቀፍ ነገር ነው። ተመልሰው አይተው ልብ ካላቸው የሚያስተካክሉት ይመስለኛል። አለበለዚያ ግን ተያይዘው ነው የሚጠፉ።
አስተካከልማ ግድ ይላል። እንዴት እንደሚያስተካክሉት ራሳቸው የሚያውቃሉ። ይሄ ለቅድም እንዳልኩት ነው። ይሄ ለልጆች የሚሰጡ ከረሜላች አሉ አይደለም? ያኮረፉት
አሉ። ያኔ ጦርነቱን በለው ሲሉ የነበሩና አሁን ያብዩ ዳጅ የነበሩ አሁን ያኮረፉ
እነሱን ወደ ኋላ እንደገና ለማምጣት የተደረጉ ስልቶች ናቸው። አይደኝ ነው
ሰማይ ከሰማይ የተሰጠ የዘመኑ ስጦታችን ሲሉ የነበሩ ሰዎች አሁን ስለጠሉት የህዋትን ጠልቼላቸዋለሁ ሲል ደግሞ 100 ሺህ ዓመት ንገስ
ሊሉት
እኔ ይሉኛል ብሎ አስቦ የሰጣቸው
ይመስላል። ነገር
ከረሜላ ነው።
እስቲ ምንድነው ሰዓታ ባለችን ሰዓት ብዙ ነገር ማለት የምንፈልጋቸው ነገሮች ነበሩ። በተለይ ስለ ኢኮኖሚ በተመለከተ ቤት መፍረስን በተመለከተ ቤት መፍረሱ ብቻ አይደለም፣ በዚህ በሸገር የፈረሰባቸው ሰዎች እቃቸውን ለመውሰድ ለአፍር ለሚያፈርሰው ገብረ ኃይል 5000 እስከ 10000 ብር መክፈል አለባቸው። ቤት የፈረሰባቸው ሰዎች እዛ ሰፈር ቤት መከራየታቸው መጠለልም አይችሉም። የተጠለለ ሰው አራት ሰዎች ተገድለዋል። አራት ቤት እቃውን
አለም ገና
እንትን ያደረገ ተገድሏል። ግፉ በጣም የከፋ ነው ለመናገርም ይከብዳል። አንዳንድ ጊዜ ኢትዮጵያን ይቅድም ያ ሰው አጣሽ የሚለው ዘፈን ስታደርገው እነዚህን ነገሮች ስትመለከተው እርግጥም ሰው የሌለባት ሀገር ባዶ ሆና መሆኗን ነው የሚታየው። ለማንኛቸውም ኦሮሚያ ክልል አድርግ እንሂድና እሱ እናወራል። ኦሮሚያ ክልል እንሂድ። የፊንጫ ስኳር ፋብሪካ ፊንጫ ሃይድሮ እንትንን ኦላ ወስዷል፣ ተቆጣጠር ያለሁኝ ብሏል። ባለስልጣኖችን አፍርሶ የራሱን ሾሟል። ነገሮች እየከሩ እየመጡ ናቸው። ባለፈው ሳምንት ደብረ ዘይት ላይ ፖሊስ ጣቢያ ተደርጎ እስረኞች እንዲፈቱ ተደርጓል። 4-5 ፖሊሶች ተገድለዋል። አዲስ አበባ ውስጥ ማለት በቃ አዲስ አበባ ማለት ነው። እነዚህን ነገሮች ተመልክታቸው እርግጥ አገሪቱ እንደው የመኖር ተስፋ አላት ወይ? ከእንግዲህ ወዲህ የመኖር ተስፋ አላት ወይ?
አሁን ኦሮሚያ ውስጥ ሰላም ስምምነት ሊደረግ ድርድር የሰላም ስምምነት እየተባለ እና ብዙ ሰው ተስፋ አድርጎ ጠበቀ። ህዝቡ በተለይ ኦሮሚያ ውስጥ ያለው ጦርነቱና ስጋቱ ስለሰለቸው ሌላውም ሰው ቢሆን ኦልሞስት አዲስ አበባ የሚኖር ሰው እኮ ኦሮሚያ ውስጥ ነው የሚኖረው። በዚህ ብትወጣ ኦሮሚያ ነው፣ በዚህ ብትወጣ ስጋት ውስጥ ስለሆነ ያለው ሰላሙ ፈልጎት ነበር ሁሉ ሳይሆን ቀረ። ጽንፍና ጽንፍ ቆሙና የማይሆን ወደ መሀል መምጣት አለባቸው። ወደ መሀል መምጣት አልፈለጉም። ከዛ ወደ ምንድን ነው የመጣው? መንግስትም በሀይል ወታደራዊ የበላይነት ኖሮኝ የድርድር ላይ የእነሱን ባርጌኒንግ ዞን አጥቤ እኔን አሰፋለሁ በሚል ወደ እርምጃ ነው የገባው። ወደ እርምጃ ሲገባ እነሱም ተደራጅተው ስለሆነ የቆዩትና በፊትም ማጥፋት ብሎ በድሮን ሁሉ ተጠቅሞ አቅፎት ስለነበረ እነሱም መልሰው ማጥፋት ጀመሩ። አሁን በወረጉድሩ ወለጋ፣ በምዕራብ ሸዋ መሬቶች እየተቆጣጠሩ ነው። በተለይ አሁን ወደዚህ ወደ ፍንጫ አካባቢ ዛሬ እንደሰማ ነው የስኳር ቢዮ አይቆይም። ኦፍኮርስ የስኳር ፋብሪካውን እና የሀይል ማመንጫውን ተቆጣጥረዋል፣ ግን በማንኛውም ሰዓት መጥተው ማጥቃት የሚችሉ መሆናቸውን እያሳዩ ነው። በአንድ ሳምንት ውስጥ ብቻ ወደ 4 ፖሊስ ጣቢያ አጥቅተው ነው እስረኞች ያስለቀቁት እና እነሱም ጉልበታቸውን እያሳዩ ነው። በዚህ አንዱ ወይ ወታደራዊ በላይነት ኖሮት የሌላውን የመደራደሪያ ዞን አጥብቦ ወደ ድርድር ለመሄድ የሚያደርጉ ሹክቻ ግን ሰላማዊንም ህዝብ እየጎዳ ነው። በቀደም አሁን እዚህ ምዕራብ ሸዋ አምቦ ዙሪያ ወረዳ ላይ በተደረገው ጦርነት ከባድ መሳሪያ ነው ሲተኩሱ የነበረው እና የሚገርመው አርሶ አደሮች ነበር ሲሞቱ የነበረው፣ የመኖሪያ መንደር ላይ ነበር ሲወድቅ የነበረው። ሲተኩሱ ደግሞ እኮ ጋይድድ እንትን አይደለም የሚተኩሱ፣ ዝም ብሎ እኮ በጭፍን ነው የሚተኩሰው። እና ኦላ ደግሞ ሲንቀሳቀስ ወደ ከተማ ሲገባ ዝም ብሎ ከህዝቡ ጋር የሚቀላቀልበት ሁኔታ አለ። እና እነዚህ ዳሮ ነው ሲወረውሩ ህዝቡም እያለቀ ነው። ትንሽ አስቸጋሪ ነገር ነው ያለው። ዋናው ነገር ግን ጦርነቱን የሚያካሂዱት የመደራደሪያ ዞናቸውን አስፍተው የሌላኛውን ለማጥበብ ነው። ወደ ድርድር መሄዳቸው ግን የሚቀር አይመስለኝም።
ሰዓታችን እያለቀ ነው። አሁን እያነበኩ አንድ ነገር ያነበኩ የቤተ ክህነቱ ስብሰባ በተመለከተ አብዛኛው ጳጳሳት መንግስትን የመደገፍና በመንግስት አቅጣጫ የመሄድ አዝማሚያ እየታየባቸው ነው። የበላይነትን ይዞ በመንግስት አካል የተሰራው እነሱ እያደረጉ እየሄዱ ነው የሚል አሁን እያነበብኩ ነው። ረጅም ነውና ብዙን ለማንበብ አልቻልኩ። አሁን ነው እንደ አጋጣሚ ስገለብጥ ያየሁትና ይሄ እንግዲህ ይጠብቀን ለማለት ነው። በተረፈ
ተሰርቶ አልቋል። በቃ ተሰርቶ አልቋል። ድሮ ነው ሰርቶ የጨረሰው።
የማነሱሙ የዚህ የሸገር ቤት ማፍረስ ሁኔታ ግን በጣም በጣም በሚያሰቅቅ ሁኔታ ነው የሚፈርስባቸው። ሰዎች ጉራጌ፣ አማራ እና የጋሞ ሰዎች ናቸው። አንደኛው የምክር ቤት አባል ከ10,000 በላይ የሆኑ የጋሞ ሰዎችን ቤት አልባ አድርገውብኛል ብሎ ከሷል ከሰሞኑ። እና እነዚህ ነገሮች መርጠው የሚያፈርሱት ሁኔታዎች በጣም እያስፈሩ መጥተዋል። እንግዲህ መጨረሻው ምን እንደሆነ ባይታወቅም እግዚአብሔር ይጠብቃት ይጠብቀን። ሌላ ማለት እንኳን የሚቻል አይመስለኝ በአሁኑ ሰዓት። የምትለው ነገር ከሌለ በዚህ ንስናበት ሰዓታችን አልቃለች። አድማጮች እስካሁን ስታዳሙት የነበረ የኢትዮጵያ ድምጽ ሬዲዮ አገልግሎት ነው። ፕሮግራማችን እንዲቀጥል እና እንዲበረታታ እርዳታችሁ በጣም አስፈላጊ ነው እና እርዳታችሁን ካላገኘን ችግራችን እየበዛ ነው የሚሄደው እና ሁኔታዎችን ተመልከቱን ለማለት ያህል ነው። እስከሚቀጥለው ሳምንት ሰላም፣ ቸር ያሰማል። ደህና ሁኑ። Let's only judge by them, Zuriahullu.